የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ነሐሴ 7 2011 ዓ.ም ምረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በድሬዳዋ በቺኩንጉንያ ወረርሽኝ የተያዙ ሰዎች ተገኝተዋል።
ወደ አዲስ አበባ ኢፒኤች አስር ሳምፕልስ ተልቆ አራቱ ያው ቺኩንያ ፖዚቲቭ ሆኖ መጥቶልናል። ይሄ ማለት ብዙ ነው።
የድሬዳዋ ጤና ቢሮ ኃላፊ አቶ ፈዋድ ከድር ናቸው። ማብራሪያቸውን በሙሉ ዘገባ ይዘን እንመለሳለን።
ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡትን የግዳጅ ስልጠና የሚመለከት ዘገባም አለ።
There was this sense that you know not only were young people not given really any control over
ወጣቶቹ እንኳን ጣፋንታቸው ላይ ሊወስኑ ይቅርና ባለው ተደረረ አሰራር ምክንያት እንደመደበኛ ተማሪ ሆነው ለመማር እንኳን አይችሉም።
ላቲሻ ቤደር የሂውማን ራይትስ ዎች አጥኔናቸው የድርጅቱ አዲስ ሪፖርትና የርሳቸውን አስተያየት ያካተተውን ዘገባ ቆየት ብለን እናስደምጣችኋለን።
ጀግናው አትሌት ኃይሌ ገብረስላሴ ስራ ላይ እናተኩር ይላል።
በእንድኑ ባርነት ማን ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለው ድህነቱ ገዛል እየለምንን እንዴት ነው ምን አይነት ነው ነፃ አሁን ኢትዮጵያ አሁን እኛ ነፃ ወጥተናል።
አብራችሁን ከዘለቃችሁ አዲስ አበባ በወግ ኮፊ ውስጥ ምን እየተደረገ ነው ለሚል ጥያቄ ምላሽ የሚሰጥ የመደብር መሰናዶም ይኖረናል።
ሌሎች ብዙ ቁም ነገሮችንም ከፕሮግራማችን ታገኛላችሁ። ጽዮን ግርማ ፕሮግራሙን በመብራት ከ
አብታሙ ስዩም ጋር አብረናችሁ እንቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ አስተባባሪናቸውን አጫጭር ዜናዎች እናሰማችሁ።
በምዕራብ ጉጂ ዞን ገላና ወረዳ ሽፍቶች ባደረሱት ጥቃት 3 ሰዎች ተገደሉ ሲል የዞኑ የመንግስት ቃል አቀባይ ተናግረዋል። ቃል አቀባዩ አቶ ገበየው ያደታ ለዘጋቢያችን ዮናታን ዘብዴውስ ጥቃቱ እንዴት እንደተፈጸመና የደረሰውን ጉዳት መጠን እንደሚከተለው አስረድተውታል።
ታደቀ አይደል ነው ሽፍታ መንገድ እየተጓዙ ያሉ ሰዎች ላይ ጥቃት አደረሰ። ይሄ እንግዲህ አንድ ሰው ሞተ፣ 3 ሰው ቆስሏል።
ከትላንት በስቲያ ደግሞ ወደ 3 ሰው ተገድሏል የሚል መረጃ አለኝና እሱንስ አጣራችሁት?
አዎ እሱም እንደዚህ ነው። ምንም ተመሳሳይ ስለሆነ ከአንድ ቀን ቀደም ብሎ ከዚህ የተከሰተ ቀን እንዲህ 2 ሰው በእንደዚሁ ኃይል ተከስቷል እና ይሄ ነው ተከታታይ ቀን ነው የተከሰተው። የትኛውንም ብሔር የማይወክል ሽፍታ ተግባር መሆኑን ነው እንግዲህ በተጨባጭ ስጋት ቀጠናም ስለነበረ ይሄ አይነት ነገር ነው የተረሳው።
በተመሳሳይ በአማሮ ወረዳ ኮምቦልቻ በተባለ የገጠር ከተማ ውስጥ በባጃጅ ሲጓዙ በነበሩ 6 ሰዎች ላይ በተከፈተ ተኩስ ጉዳት መድረሱም ተሰምቷል። የአማሮ ወረዳ አስተዳደር ቃል አቀባይ አቶ አማራ ክሊሉ ጥቃቱን የከፈቱት በጉጂና ቆሬ ህዝቦች መካከል የሰፈነውን ሰላም ለማፍረስ የሚሹ ወገኖች ናቸው ብለዋል። 4 ሰዎች ቆስለዋል፣ 1 ሰው ሞተዋል ብለዋል።
ባለፈው ሳምንት ቢያንስ 5 ሰው በፍንዳታና በቃጠሎ በተገደለበት በሩሲያው አርካንጀሊክስ የባህር ኃይል የሙከራ ጣቢያ አቅራቢያ አካባቢ የመርዛማ ሬዲየሽን መጠኑ ከፍ ባለ መጠን መጨመሩን የሀገሪቱ የአየር ሁኔታ ክትትል መስሪያ ቤት አስታወቀ። ዛሬ መስሪያ ቤቱ ባወጣው መግለጫ በነጩ ባህር ላይ ባለው መተኮሻ ላይ የተከናወነው ሙከራ አየሩን በመርዛማ የሚሳኤል ነዳጅ ብቻ ሳይሆን ምንነቱ ባልታወቀ ሬዲዮ አክቲቭ ቁስ በክሏል ላሉት ሪፖርቶች ተጨማሪ ማስረጃም ሰጥቷል። ባለፈው ሳምንት ሐሙስ በደረሰው አደጋ ስለሞቱት ሰዎች ቁጥርም ሆነ ስለሙከራው ምንነት ከሩሲያ ያካባቢም ሆነ የፌዴራሉ መንግስት ባለስልጣናት አሁንም የሚወጡት መግለጫዎች የተምታቱና አሳሳች መረጃዎች ያሉባቸው ናቸው። የክሬምሊን ዛሬ ለመጀመሪያ ጊዜ ጉዳዩን አስመልክቶ መግለጫ ሰጥቷል። ይሁን እንጂ ሙከራው የተካሄደው አንዳንድ ተንታኞች እንደጠቆሙት በአዲሱ ባለ ኒውክሌር ኃይል ሚሳኤል ላይ መሆን አለመሆኑን የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ይህ ነው የሚባል አዲስ ማብራሪያ አልሰጡም።
ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ህሙማንን ለማከም ጥቅም ላይ እየዋሉ ካሉት 4 በሙከራ ላይ ያሉ መድኃኒቶች ውስጥ 2ቱን ፍቱንነታቸው በሚገባ መረጋገጡ ተገለጸ። በዚህ ምክንያት በሽታው ለተያዙ ሁሉ ሊሰጡ መሆኑን ተመልክቷል። ሬጂኔሽን ኤቢ 3 እና ኤምኤቢ 114 የተባሉት መድኃኒቶች ያስገኙት ውጤታማነት ሳይንቲስቶቹ መድኃኒቶቹ ላይ የያዙትን ጥናት አቋርጠው ለአንድ ዓመት በዘለቀው ወረርሽኝ ከ1800 በላይ ሰዎች በሞቱባት በኮንጎ ጥቅም ላይ እንዲውል ማድረግ ላይ እንዲያተኩሩ አድርጓል። የኮንጎ የሥነ ሕይወትና ሕክምና ባዮሜዲካል ምርምር ብሔራዊ ተቋም ዳይሬክተር ዣንዣክ ሙዌምቤ ከእንግዲህ ኢቦላ ተይዞ ዓለም ዳና ከተመ አሁን የተገኘው ስኬት ብዙ ሺዎችን ሕይወት ያተርፋል ብለዋል።
አፍሪካ ዴሞክራሲ ተቃዋሚ ሰልፈኞች ዋናውን የመንገደኞች ማስተናገጃ በድጋሚ በመቆጣጠራቸው ከሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ የሚነሱ በረራዎች ዛሬም ለሁለተኛ አከታታይ ቀን ተሰርዘዋል። ተቃዋሚ ሰልፈኞቹ ወደ ውጭ ተጓዥ መንገደኞችን መቀበያ አዳራሽ እንዳይገቡ ዋናውን በር ዘግተው መከልከላቸውን ተከትሎ የአውሮፕላን ጣቢያው ባለስልጣናት የመንገደኛ አገልግሎቶችን በሙሉ አቋርጧል። ህዝቡም ወደ አውሮፕላን ጣቢያው እንዳይሄድ አሳስበዋል። ትላንት ሰኞ በመቶዎች የተቆጠሩ በረራዎች ተሰርዘዋል። አድማ በታኝ ኃይሎች ተቃዋሚዎቹን ለመበተን አስለቃሽ ጋዝ ረጭተዋል። ገዳይ ያልሆኑ ጥይቶችንም ተኩሰዋል። ብዛት ያላቸው ተቃዋሚ ሰልፈኞችም ተጎድተዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በመግቢያችን ላይ በቀዳሚነት ወደ አስተዋወቅናችሁ ዘገባ ነው የምናልፈው። በድሬዳዋ ከተማ ቺኩንጉንያ የተባለ አዲስ ወረርሽኝ መከሰቱን የድሬዳዋ ጤና ቢሮ አስታውቋል። በሽታው ከዚህ በፊት በአፋርና ሶማሌ ክልልም ታይቶ ነበር ተብሏል። እስካሁን ከበሽታው ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውን አዲስ ቸኮል ገልጾልናል። ዝርዝሩን ይዟል።
ቺኩንጉንያ የተባለና ከደንጊ ጋር ተቀራራቢነት ያለው በሽታ በድሬዳዋ መከሰቱን የጤና ቢሮ ኃላፊ ዶክተር ፋርከር ያስታወቁ ሲሆን ይህን ያረጋገጡትም የደም ናሙና ተወስዶ አዲስ አበባ ከተመረመረ በኋላ ነው ተብሏል።
መጀመሪያ የተደረገው ሳምፕል መላክ ነው። አዲስ ነገር ሲከሰት ሳምፕሎች ይላካሉ። ወደ አዲስ አበባ ኢፒኤችአይ 10 ሳምፕሎች ተልከው አራቱ ያው ቺኩንጉንያ ፖዚቲቭ ሆኖ መጥቶልናል። ይሄ ማለት ብዙ ነው። ከአስር አራት ከተገኘ ማለት ብዙ ነው። ሰፊ ኤሪያንም ሊሸፍን ይችላል ማለት ነው በሽታው። ስለዚህ ቶሎ ሪስፖንድ መደረግ አለበት።
እስካሁን ከ3700 በላይ ተመሳሳይ በሽታ ምልክቶች የታዩባቸው ህሙማን በድሬዳዋ ጤና ተቋማት ሕክምና ማድረጋቸውን ዶክተር ፏድ ገልጸው የበሽታውን ምልክትም ከደንጊ ጋር ተቀራራቢ ነው ብለዋል።
የሚለይበት ሁኔታ ያው በሽታው ከደንጊ ጋር ተመሳሳይ ነው። ነገር ግን መገጣጠሚያ አካባቢ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ በጣም የማጠፍ ሁኔታ አለ። በዚህም መለየት የሚቻልበት ነው በሽታው። እንግዲህ ብዙ ሰዎች ታመዋል። ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታመዋል። ነገር ግን እንደተላከው ውጤት ሁሉም በዚህ በአዲሱ ወረርሽኝ ታመዋል ማለት አይቻልም።
በበሽታው እስካሁን የሞተ ሰው አለመኖሩን የተናገሩት ዶክተር ፏድ አቅመ ደካሞች ወይም በሌሎች ተዛማጅ በሽታዎች የተያዙ ካልሆኑ ቺኩንጉንያ በራሱ በዓለም አቀፍ ደረጃም ገዳይ አይደለም ብለዋል። በአሁኑ ሰዓትም በሽታውን ለመከላከል ስለ በሽታው ግንዛቤ ማስጨበጥ ላይ ትኩረት ተሰጥቶ ሰፊ የቅስቀሳ ስራዎች እየተሰራ ነው ተብሏል። የበሽታው ምልክት የታየባቸው ሰዎችን በአፋጣኝ ወደ ሕክምና ተቋማት እንዲሄዱ ነው ዶክተር ፋድ የመከሩት። ወባ፣ ደንግና ቺኩንጉንያ ሁሉም በትንኝ የሚተላለፉ በመሆናቸው በድሬዳዋ ለሶስት ዓመት የሚያገለግልና ኬሚካል የተነከረ 197 ሺህ አጎበር መሰራጨቱንም ከጤና ቢሮ ባለሙያዎች ያገኘነው መረጃ ያመለክታል። በዋናነት ግን ሁሉም በቤቱ አካባቢ ያለ ያቆረ ውሃ እንዲያደርቅ ነው ዶክተሩ የሚመክሩት። ትንኛዋ ሰዎችን የምትነድፈው ቀንቀን በመሆኑ በተቻለ መጠን የተገላለጠ አለባበስ እንደማይመከርና በበሽታው የተያዙትም ወደ ሌሎች እንዳያስተላልፉ በአጎበር ውስጥ እንዲተኙ ነው ባለሙያዎች የሚያሳስቡት። በሽታው ከዚህ በፊትም በ2006 ዓ.ም ሶማሌ ክልል በዶሎ አዶ፣ በያዝነው ዓመት ደግሞ በአፋር ክልል እንዲሁም በሰኔ ወር ደግሞ ሶማሌ ክልል ቀብሬ ዳር ከተማ መከሰቱ ተገልጿል። ቺኩንጉንያ የሚለው ስያሜ በታንዛኒያና በሞዛምቢክ የሚኖሩ ማኮንዴ ከሚባሉ ብሔረሰቦች ቋንቋ የተገኘ ሲሆን ትርጉሙም የሚሰባብር ማለት ነው። ድሬዳዋ ከዚህ በፊትም በ2006 ዓ.ም በሀገሪቱ ለመጀመሪያ ጊዜ የደንጊ ወረርሽኝ ተከስቶ የነበረ ሲሆን በወቅቱ ግን በሽታው የሚታወቅ ስላልነበር አዲሱ ጉንፋን እየተባለ ነበር ይጠራ የነበረው። በዚህ በሽታም ከ15 ያላነሱ ሰዎች ህይወታቸውን አጥተው ነበር። ሆኖም የደም ናሙና ወደ ምዕራብ አፍሪካ ተልኮ ሲመረመር ደንጊ መሆኑ መታወቁንና ከዚያን ጊዜ ጀምሮ በድሬዳዋና በሌሎችም የሀገሪቱ አካባቢዎች በተደጋጋሚ መከሰት መጀመሩ ይታወሳል። በአሁኑ ሰዓትም በርካታ የከተማ ነዋሪዎች በተመሳሳይ በሽታ ምልክት በመያዛቸው የደንጊ ወረርሽኝ ገብቷል ይነገር ቢቆይም በተደረገው ምርመራ ግን የቺኩንጉንያ በሽታ ጭምር መሆኑን ማረጋገጡን ነው ጤና ቢሮ ይፋ ያደረገው። ለአሜሪካ ድምጽ ሬዲዮ አዲስ
ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው ያዳመጣችሁ የምትገኙት አድማጮቻችን። የኤርትራ መንግስት የሁለተኛ ደረጃ ትምህርት ቤትን ከወታደራዊ ስልጣና ጋር ለመቀላቀል ተማሪዎችና መምህራንን ገደብ አልባ ለሆነ ጊዜ ያልፈላጎታቸው ብሔራዊ የግዳጅ አገልግሎት እንዲሰጡ ያደርጋል። በዚህ ምክንያት ለአካላዊ ጥቃትና ለሞራል ጉዳት እንዲጋለጡ ያደረገ ነው የሚለው አዲሱ የዓለም አቀፍ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች ሪፖርት መንግስቱን ክፉኛ ወቅሷል። ሳሌም ሰለሞን ያጠናቀረችውን ዘገባ ጽዮን ግርማ እንደሚከተለው አስተናርተዋለች።
ለብዙ ወጣቶች የሁለተኛ ደረጃ ትምህርት ቤት የመጨረሻው ማጠናቀቂያ ዓመት በጥናት በስፖርታዊ እንቅስቃሴ በዳንስና በመሳሰሉት ነገሮች እየተዝናኑ ለማሳለፍ በጉጉት የሚጠብቁበት ጊዜ ነው። በተቃራኒው የኤርትራ ወጣቶች ገደብ አልባ ወታደራዊ ስልጠና የተቀላቀለበት የሁለተኛ ደረጃ ትምህርት ቤት በመማራቸው የአእምሮአዊና አካላዊ ጥቃት እያስከተለባቸው ይገኛል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታውቋል። በቅርቡ የወጣውና በምዕራብ ኤርትራ የሚገኘውን የሳዋ ወታደራዊ ማሰልጠኛ ወቅታዊ ሁኔታ የሚገመግመው አዲሱ የሂዩማን ራይትስ ዎች ሪፖርት የሁለተኛ ደረጃ ተማሪዎች የመጨረሻውን ዓመት በበረሃማዋ ከተማ ሳዋ ውስጥ በወታደራዊ ስልጠና እንዲያሳልፉ ይደረጋል ይላል። እያስተማሩን ሳይሆን እንደ ባሪያ እያደረጉን ነው በሚል ርዕስ በተሰናዳው በዚህ ሪፖርት 73 የሚሆኑ የቀድሞ የሁለተኛ ደረጃ ተማሪዎችና የሀገራዊ ግዳጅ የተሰጣቸው መምህራን በወታደራዊ ማሰልጠኛ ካምፕ ውስጥ የሚፈጸመውን በጥልቀት ለድርጅቱ አጋርተዋል። ላቲሻ ቤደር የሂዩማን ራይትስ ዎች አጥኚ ናቸው። ሁኔታው ወጣቶቹ ተስፋ አልባ እንዲሆኑ የሚያደርግ ነው ይላሉ።
There was this sense that not only were young people not given really any control over
ወጣቶቹ እንኳን አጣፋንታቸው ላይ ሊወስኑ ይቅርና ባለው ወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆኖ ለመማር እንኳን አይችሉም።
የቱ ሪፖርት እንደሚያሳየው ብሔራዊ አገልግሎት ከመጀመራቸው በፊት ለአንድ ዓመት በሳዋማ ውስጥ የሚቆዩ ተማሪዎቹ ዓመቱን ሙሉ በወታደራዊ እዝ ስር ሆነው ያጠፋቸው ቀላል ጥፋቶች ድብደባን ጨምሮ የጉልበት ራ እንዲዛሉ መምህራኖች ጣጥነት የሉ ውስጥ ያሉና ተማሪዎቹ በድሜ ያስለሆ ጉዳዩን በዛሃና ባላየ ስሜት ያልፉታል ይላል። ቲሻ በደማሪዎቹና መምህራኑ በግዳጅ እንዲሄዱ በመደረጋቸው ምክንያት ጉዳቱ ከፍተኛ ነው ይላሉ።
And whether that's being forced to go to Sawa, being forced in, even if they were lucky enough to make it into further studies in
ተማሪዎቹ ወደ ሳዋ ማሰልጠኛ እንዲሄዱ የተደረጉት ተገደውም ቢሆን እንኳን እዛ ከሄዱም በኋላ ትምህርታቸውን ለማጥላት የሚችሉበት እድሉ ቢኖራቸው በአጠቃላይ በጦር ሰፈር ውስጥ ተቀምጦ እንደ ተማሪ ማሰብ እጅግ ከባድና ሊሆን የማይችል ነገር ነው።
የኤርትራ ባለስልጣናት እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ 12ኛ ክፍልን በሳዋ ወታደራዊ ካምፕ ውስጥ እንዲማሩ ባስተላለፉት ውሳኔ መሰረት በየአመቱ ከ11000 እስከ 15000 የሚሆኑ ተማሪዎች በግዳጅ ሳዋ ይገባሉ። እንደ ሂዩማን ራይትስ ዎች ጥናትም ቦታው ልክ እንደ አንድ ግዙፍ እስር ቤት ነው። ዙሪያውን በሸዋማ የሽቦ አጥር የተከበበና በታጠቁ ወታደሮች የሚጠበቅ ነው። በጥናቱ ላይ እንደሰፈረውም ወጣቶቹ ወደ ግዳጅ ካምፕ ለመሄድ ሲሉ ትምህርታቸውን ከ11ኛ ክፍል ለማቋረጥ ይገደዳሉ። የቀድሞ የሳዋ ሰልጣኞችን ዋቢ አድርጎ በተጠናቀረው በዚህ ሪፖርት መሰረት ሰልጣኞቹ ጎሳይ ቀድ በፊት በሚጀምረው ከባድ ልምምዶችን ባካተተው በዚህ ስልጠና በከፍተኛ ሙቀት በረሃብና ጥማት ውስጥ ሆነው ሜዳ ላይ የተኙ አካላዊ እንቅስቃሴዎችን እንዲሰሩ እንደሚደረጉ ይናገራሉ። ለሂዩማን ራይትስ ዎች እማኝነቱን የሰጠው የ19 ዓመት ወጥ ሳዋ ገሃነም ነው ፈጣይና ብለድንወጣ ሁሉ ነገሩናል ብሏል። የትራ ማስተዋቅቶ የገብረመስ ይህንን የሂዩማን ራይትስ ዎች ሪፖርት በተመለከተ በትዊተር ገጻቸው ከተባሰሩ አጭጹ ላሽ ትክክል የሆነው የብሔራዊ አገልግሎትና የኤርትራ መከላከያ አሰራር በቀዳሚነት የኤርትራ መንግስትና ህዝብ መብትና ስልጣን ነው። ይህ ለመመጻደቅ የሚሰጠው ምክር ስውር አጀንዳቸውን የሚሸፍን አይደለም ሲሉ መንግስታቸው በአጠቃላይ የድርጅቱን ሪፖርት እንደማይቀበለው ግልጽ አድርገዋል። መምህራኑ ልክ እንደ ተማሪዎች ሁሉ ከቦታው ለማምለጥ ከከፍተኛ አደጋ ጋር ፊት ለፊት እንደሚጋፈጡ የሰብአዊ መብት ድርጅቱ ያነጋገራቸው የቀድሞ መምህራንን ጠቅሶ ይፋ አድርጓል። ላቲሻ ባየር ለመርጡት አለመጠይቅ የተደረገላቸው አማኞች ፊት ላይ የተስፋ መቁረጥ ስሜት በግልጽ ታይቷል ብለዋል።
We also spoke to people who had been teachers for decades and who had on multiple occasions tried to be discharged.
ለአስርት ዓመታት መምህራን የነበሩ አናግረናል። አገልግሎቱን አቋርጦ ለመውጣት ብዙ አጋጣሚዎችን ተጠቅመው እንደነበርና ከዛ ቦታ መውጣት ግን እጅግ አደጋሽ መሆኑን ገልጸውልናል። ከማሰልጠኛ ቦታ ለመውጣት በተመጣጣኝ የጊዜ ገደብ ሳይሆን እንዲሁ በዘፈቀደ ወይም በአጋጣሚ ብቻ እንደሚሆን ነግረውናል።
የኤርትራ አንድ ከኢትዮጵያ ጋር የሰላም ስምምነት በማድረጉ ምክንያት ከዚህ በኋላ ይህንን ስልጣና የማስቀጠል ምንም አይነት ማብራሪያ በምክንያትነት ሊቀርብ እንደማይችል ሂዩማን ራይትስ ዎች ገልጿል። አያይዘው የኤርትራ መንግስት የብሔራዊ አገልግሎት ጊዜ ለመስና ወታደራዊ ባልሆኑ መደበኛ የትምህርት ተቋማት ውስጥ ትምህርታቸውን ለመጨረስ የሚያስችላቸው ሁኔታ እንዲያመቻች ጥሪ አቀርቧል።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ ወጣቶች ላይ ያተኮረ ፕሮግራም ነው።
ቀጣዩ ዘገባችን በመደብር መሰናዶ የተዘጋጀ ነው። ሰዎች እዚህ ካፌ እንገናኝ፣ እዚህ ቡና ቤት ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሐሳቦችን ለመጋራት ከመአለም እንደሆነ ይገመታል። በመሃል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ የሚገናኙ ግን ከተለመደ ወግ የተሻገሩ ህይወትን የሚለውጡ ልምዶችን የሚከሉ ናቸው። ንግድና ሀብትን የሚመለከቱ መላዎችንም ይጋራሉ። ካፍታሙ ሲዩም ከኮፊ ስለተሰኘው ስፍራ በቀጣይ ዘገባው ይነግረናል።
የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው።
ጊዜ የምናስወጣዎች ለምን እየጎረጎርን ሰው ምን ተብቅ ከሆነ ጋር አግርግዳ ያያየን ነው መንቆየውና እንደው እንዲህ አይነት ቦታ ለታ ራስ ያሽያደበ እንደው የተሻለ ነገር የሚያገኝበት በሚል ነው መረው።
በዚህ ሰላማዊ ተበመሁን ጥሩ የምንቸውን ጥያ
አፎስ ደማፎስ ታይ ከሰራ ለብል ስራችንን ኮምባይን አደረ ተጠማ ኢቨንት ደግሞ ያዘጋጀን ከመንሳሳቸው ጋሮችን ለማቀመቅራው
በቅሎ ቤት ተብሎ በጠራው ስፍራ አካባቢ ግን ቡናና የሚስጥ አነስተኛ ስፍራ ነው። በሳምንት ንግድ አንያብትን ጨምጥ ወጣኔ አጥምሮ በጓሻፌ ብቅ ወጣሉ።
በረን ደግሞ ወይ ዘሚል እንቺ ኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ ወቃትም ደግሞ ለመጨበጥ ደግሞ አንድ ልጅ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጠር በሚል ነው የተጀመረው።
ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ቀለ
የጀርማል ቢስል ነገር ያላቦች ሸራሻ በጣም ከፍተኛ ልኝ ፎርቲንግ ፍላሽ ከፍተኛ ቻዩ ኢንዱስትሪ ውስጥ ያለ መረዛ ኢንዱስትሪ ውስጥ ገባ እንደጆች ስፔሲፊክ በሆነ መንገኛሉ
ኮፊ ድግት እፍታቸውን የሚያቀምሱ ሰዎች ዘውቸውን እንዲያግዱ ከመድረግ በዘለለ ጅምር ሐሳቦቻቸው ከፍ ለሚፈልጉ ወጣቶች ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው።
ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛም እንኖረው እኛስ እንኖር በተለያየ ኖራቸው የማትሰያ ቦታ ያጣው
ምርው በቁ መጽሐፍትን የሚሉ በየታኛ ካፍ ትልቅ ርማናል
ማቁትን አይነት የሰር በተግባር ያሳት ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው። ለወጣቶች ያለው ፋይዳ በጣም ከፍተኛ ነው።
ቀዳሚ ጅምራሽ ለምታነሰው ግብረ መስዋዕና አልቢያ የንጅምፍ ማብድ ሆነ
አከዛ ላይችስ አዲስ አበባ ውስጥ ሊኖረን እንፈልጋ ተቻላቀም በየሰፈሮች በየቅራቢያቸው እንዲኖር ነው የምንፈልገው። ወግ የሚደረግበት ካፌ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን።
እንግዶቻችንን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ የወጣቶችን መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን።
ቀጣዩ ዘገባችን የዘጋቢዎች መስኮት ነው። ዛሬ በዘጋቢዎች መስኮት አትሌት ኃይለ ገብረስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመባት የዘመኑን ለአሜሪካ ድምጽ ተስሞ የተሰየመ ሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው። እንሆ
ኃይለ ገብረስላሴ ከመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ተታዳጊዎቹ እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አቀ ማይልስ ሬከርዶችን ሰባበረ። ለኃይሌ ገብሬ ሩላሊ አሁን በተዘርፎች ራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን ጋር እንደሆነ
አንደኛው ስታረጅ አንደኛው ላይ ደግሞ ወጣት ሆነ ተገባለ። ሽግግሮቹ ጥሩ ናቸው መጥፎ አይደሉም። ግን ያው በፊት ጥቂት ነበር አሁን ደግሞ ብዙ ሆነን በራስ ምታቷል። በፊት እንደው መጀመሪያ ብቻህን ነበር ከዛ ማሰልጣኝ ማናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎችም ቆጠሩ ከ3000 የዘለለ ሰራተኛ ጋር ወይ ንክኪው ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታየው ለኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ ምን እንትን ደውን የምል ራስ ምታት ነው ሳቲስፋክሽን ይሰጣል። ግን ያው ፈልገው በመታጠጣ አንድ እንደ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ መስጋት በጣም ከባድ ቢዝነስ እንዲሆን ስትል በቃ አሁን ብዙውን ደስ ይለኛል። ለምሳሌ አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ አይደለም። በቃ ፍና ባት ወደመ ተቃጠለ ይላል። እዛ ስር ያሉትን ህዝቦች አስባቸው በዛ ውስጥ እየሰሩ ጀራሚ ባስበው ጉዱ በላይ በቃ እነዚህ በዙን ታመማለን። እንደ እኔ በእውነት ነጋዴ እነዚህ ኢንቨስተሮችንም ደሞ እንትኖች ሁሉ እንደኔ ነው በእውነት ሁላችንም እሽተኞች ይሁንና አላለም እኔ ሰው ረዱኝ ይለኛል። አስቸጋሪ ነገር ነው። እሺ ላይ ምን እንደሆነ ያድርጉ።
በቅርቡ በአማራ ክልል የዋገምራ ዞን የሚገኝ የዳስ ትምህርት ቤትን ህንጻ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልብ ህሙማን ህጻናት መርጃ 1 ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ከሯጭነቱና ከንግዱ አድ መንገድ ጀምሯል። በስሙ የተሰየመ ግብረሰናይ ድርጅት በቅርቡ ስራ ይጀምራል።
ፋውንዴሽንና ቆቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ሰርተና ማውንቶፕ ማንተን ገንዘብ ለዛ መድበን በትምህርት በተለይኛ ሞር ምንሳ መስራት እንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋራ በተያያዘ ለመስራት እንፈልጋለን። at the same time እንግዲህ እኔ ብዙ ወዳጆች አሉ በውጭ ሀገር እነሱም ደግሞ እዚህ ለመስራት ይፈልጋሉ። ሰየው ይምጡ። ግን የራሳችንን ያው ለውስጥ እንትን ርካታ ለማግኘት ነው። እኔ ከሌ ለመርዳት ከሌ እንትን ለማለስ ብቻ ሳይሆን ርካታ ለማግኘት ነው።
ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ኃይል አይፈልግም።
ሀገር እኮ አሁን ሰው ስለ ነጻነት ያወራል በቃ ነጻ ምናምን ማን ነው ነጻ የሚወጣው? እኛ ምን በጣም ባራ ሆነ ይሆን በእንድኑ ባርነት ማን ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለው ድህነቱ ገዛን እይልምንን እንዴት ነው ምን አይነት ነው ነጻ አሁን ኢትዮጵያ አሁን እኛ ነጻ ወጥናል። አሁን እኮ ሰውም ያው ነጻነት ሌላ ነው እንትና ምናምን ገዛ እንትና እኮ የእንትን መሪ ሆነ ምናምን እኛ እንደመሩ ያሉ እኮ ሌሎች ናቸው ስንዴና በቆሎ እንትን ዘይት እየሰጡን ይሄንን ነው የማየው። እኔ በጣም ለኔ ትንሽ ሾኪ ሆነው በጣም በቃ እምደግጥበና ብዙ ዓለሞች ስለዞርኩኝ ከንተናንተና ይሄ መጣለን ይሄ እርዳታ ተሰጠ እናን ከዚህ በላይ ባርነት አለ እንዴ? ከዚህ በዞታ አለ እንዴ?
የግብናይ ድዋንም ሆነው ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል።
በትምርት ላይ ለምን እንደነው ያልከኝ እንደሆነ ኦፍኮርስ ሰው የሚለወጠው እኮ በትምርት ዝም ብለ ብቻ አሳትስተው ያሳጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምርት በስራ በመናምን እንጂ በርና በልመና የትምርት ዝም ብለን እኔ ምን መንግስትም ህዝብም ሁሉም እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። እዚህ ሁሉ ግን ልጆቻችንን ያስተማረን ትምህርት ቤቶችን ያስፋፋን ፈጠራዎች እየተስፋፉ እንዲሄዱ ፈልጋለሁ። ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጪ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያም በየ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት። የኔ ትምህርት ቤት የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ 3 ነበር ስንከፍት የነበረው ዛሬ 19 አመት ማለት ነው። ዛሬ አሁን የዛሬ ስንት አመት ነው በዶክተር የተመረቁ ልጆች አሉን፣ በኢንጂነሪንግ የተመረቁ ልጆች፣ በማስተራቸውን ያዙ በጣም ብዙ ልጆች ደስ የሚሉ አሁን ያ በቃ እኔ ርካታ ያሰጠኛል። at the same time ደግሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። ምን ዘሮ ወግምራም ላይ ትምህርት ቤት በቃ ስናይ እንዴ እዚህ መማስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው እናስመርቅ ነው። እኔ ለወደ 4 ሚሊዮን ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም እኔ ምልከ አንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ሀቴ ታይለ ገብረስላሴ ነኝ። ለሌላ እንግዲህ አድማጮች የዛሬው ጋቢና ቪኦኤ እዚሁ አጠናቀናል።
አስተያየቶች ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስለማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀለን ሞክቤል ነው።
እቺ ሰመረ ይሁን ያልን አበታን ዘሪቱ ልብ ትለናለች።
What do you have?